ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። ከባቢሌ ቶላ ተደርሶ በጸጋዬ ገብረመድኅን ደብተራው የተተረጎመውን አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሐውስንን አሊፋታ የመሞትን ቋጠሮ ባግባቡን እንፈታ ወሽብሽብነቱን ስናው ለካሳ ቀያም ሞት ጅግር ይያለው ባርነትን ተሸክሞን ቢኝን የሚጣላ እሽኝን ተቀባይ ያማን ሞት እኛ አንሞትም ፀሐይንና ጨረቃ የጨለማ ከዋክብት የነጻነት ፋናው የሰባዊነት ምልክት እኛ ማን ሞት ሐውስን ለአልባታ የመሞትን ቋጥሮ ባግባቡ ስንፈታ ያኔ ነው የገባን የህያውነት ምስጢሩ የሰው ሰው መሆንና የሰባዊነት ክብሩ። እናም ከሐስ ከፈ ካሊፍ እስከያ ለህዝቦቿና ለእናት ዓለም ሀገራችን ኢትዮጵያ ቃል ኪዳናችን ገባን ድርሽ እንዳንልቅ አፈር ሰምተንም ዝም ላንል አይተንም ላንሸሽ በተራ ሞትም ላንበቃ እኛም አንሞትም። በዝብ ፍቅር የተላቆጠ የጥራትና የምለት ንጥረ ነገሩ ስላለን እኛ ሲያጠፉን እየበራን ሲቆርጡን እንወቅላለን። ታዲያኛ እንዴት ስንሞታለን? እኛ ማን ሞትም ፀሐይንና ጨረቃ የጨለማ ከዋክብት የነጻነት ፋና ወጊ የሰባዊነት ምልክት። እኛ ማን ሞትም የግፉን ትቦ ሳንዘጋ የባርነትን ሰንሰለት ሳንበጥ እኛ ማን ሞትም የጭቆናውን ምንጭ ሳናደርቅ የህዝባችንን እንባ ሳናብስ እኛ ማን ሞትም የባዶን ሞት ሞት የቀላል እኛ ሞቱን እናውቃለን ሞቱም እኮ እኛን ያውቀናል። ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙት ብቻ እንዳንዴ ልክ እንደው ዘራሽ ሞት ዘራሽ የሚባሉ ከመሐከላችን በድንገት ብቅ የሚሉ እንዳረም የሚበቅሉ በፊትም እንደነበር ወደፊትም ይኖራሉ። እኒህ ሞተው ከማይነሱት ናቸውና ወዲያውኑ ይረክፋሉ። እኛማ እንደማንም ባርነትን ሰላምን በቁመናችን ሬት አንሆን። ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባዊነት ምልክት እኛማ እንሞት ለአካላችን ማመቸታስተን መቸጨቅን ለስጋችን አይሰሪውንም እንዴ በየጎዳናው አይናችን ተጎልጉሎ ተቆራርጦ ጣታችን። እኛማ እንሞትም አይሰሪውንም እንዴ በወልቃይት በጠገዴ ባርማጮና በጠለም ተፈታትነው ነው ልቆ ሞትም በበጋና በክረምት። እኛማ እንሞትም ቁራይ ሳይኖርንም በባዶ ያለ ውሃ መላሳችን ሳናረጥም ተፈታትነው ነው ልቆ ሞትን ሳይዘን ግብቱ። ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙቱ። ከፋሽቶች ጥይት ይልቅ አንሶላችንን መርጠን ለመግመድ እንዲያመችን በቀጫጭኑ ሰንጥቀን ካምባገነኖች ላና ብርስብናችን ላንሸጥ ሞትን ቋሽ ፈልባታ ለራሳችን ሰክለን ሰጥ። እኛ ማን አንሞትም እኛ አማማታችንን ምንመርጥ የተፈጠረውን ሞት ተቀባይ ነጻነትን ምናስቀድም ካልማትና ከነዋይ ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባዊነት ምልክት። ከኛ ከኛ ቆሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም። ያንን አይነ ስብና የለንም አፈጣጣራችንም አይደለም እኛማ እንሞትም ያ ስለሆነ ቃል ኪዳናችን ጥፍጠቱ እኛማ እንሞትም ስብና ፈንጎች ይሙቱ ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋናው የሰባይነት ምልክት ከኛ እኮ ሞቶም ይነሳ እንጂ ሞቶም ይቀርማ የለም ያንን አይነ ስብናም የለንም አፈጣጣራችንም አይደለም እኛማ እኛማ እንሞትም ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋናው የሰባይነት
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምጣት ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረመድህን የተተረጎመ 1989 ዓመተ ምህረት ክፍል 9 ታህሳስ 12 ቀን 1970 ዓመተ ምህረት የማንዴቦ ነፍሰ ገዳይ ስኳድ አዲስ አበባ ባለው ማዕከላዊ መስጊድ ውስጥ ዘው በማለት ጸሎት በማድረስ ላይ የነበሩ ብዙ ሰዎችን በመስረየስ አጨዱ። በወቅቱ በኢሃፓ ተገልጾ የነበረው ይህ ሁኔታ አዲስ አበባ ውስጥ ለረጅም ጊዜ የኖር በነበረ የውጭ ሰው ዘገባ ተረጋግጧል። በዘ ታይምስ ለንደን የወጣው የሰውየው ሪፖርት እንደሚከተለው ነበር። የትልቁ መስጊድ ኢማም በሽብር ስኳድ አባል ተመተው የሞቱ መስለው ወደቁና በኋላ ቀልባቸው ተመለሰ። ወታደራዊ መንግስት ይህን በሰማ ጊዜ የተሰማውን ሐዘን ለመግለጽ ጠርቷቸው አናርኪስቶች መስጊድ ላይ ጥቃት ፈጽመው ይህን ያህል ንጹሃን ሰዎች መግደላቸው በጣም አሳዛኝ አይደለምን ተባሉ። አዛውንቱ ኢማም እንዲህ ሲሉ መለሱ፣ በቀበሌያችን አናርኪስቶች የሉም፣ ያደረጋችሁት እናንተው ናችሁ። ግን ለምን? መስጊድ ውስጥ ቁርአናቸውን በእጃቸው ይዘው የቆሙ ድሆችና ተራ ሰዎች ብቻ ነበሩ። ዝናም ምህረትና እክለ በረከት እንዲሰጠን ነበር የምንጸልየው። 50 ሰዎች ገደላችሁብን፣ ለምን? መልስ ሳያገኙ ወደ ቤታቸው እንዲመለሱ ተፈቀደላቸው። ግን በማግስቱ ተወሰዱና ከዚያ በኋላ ስለሳቸው የተሰማ ነገር የለም። የማዕከላዊው ዓለም በቃኝ እስር ቤት እስረኞች የረሃብ እድማ አደረጉና ዘመዶቻቸውም ድጋፍ ሰጧቸው። ታዲያ ምላሹ ምን ሆነ? እርሸና በታላላቅና በትናንሽ ከተሞች ከቤት ቤት ፍተሻ ተካሄደ። ውጤቱ የጅምላ እርሸና። እስር ቤቶች ካፍ እስከ ገደፋቸው ሞሉ። መፍትሄው ለሊት ለሊት በርካታ እስረኞች እያወጡ መፍጀት። መገናኛ ብዙሃንም በተፈጸመው ግድያ እየፈነደቀ ሰለባ ሆኖ ለወደቀው ልጅም ሆነ የካቲት 15 ቀን 1970 ዓ.ም ተመረጠ ቀበሌ 13 አዲስ አበባ ውስጥ እንደተገደለው ታደለ ወልደ ጋብር የተባለ የ80 ዓመት ሽማግሌ እጄን አልሰጥም ብሎ የጸጥታ ኃይሎች ላይ ተኩስ ለመክፈት የሞከረ አደገኛና መሳሪያ የታጠቀ አናርኪስት ብለው ያቀርቡታል። በመይሶን ቃላት ደግሞ ግድያዎቹ በሚከተለው መንገድ ተገልጸዋል። ርሸና፣ እስራትና ብርበራ በኦፊሴል መካሄዳቸው የታወቀ ነው። ግን እነዚህ እርምጃዎች የተወሰዱት በለየላቸው የኢሃፓ የኢድህና የሲአይኤ ቅጥር ነፍሰ ገዳዮች ላይ ነበር። እርምጃዎቹ የተወሰዱት በመካሄድ ላይ ያለውን አብዮት በመቃወማቸው ብቻ ሳይሆን ለመቀልበስም በመሞከራቸው ነበር። አብዛኞቹ የተገደሉት በሰላም እጅ ባለመስጠታቸው ነበር። ህዝቡንና አብዮቱን ለመከላከል እንደዚያ አይነቱን እርምጃ መውሰድ አስፈላጊ ነበር። ለአምነስቲ ኢንተርናሽናል መልስ በእንግሊዝኛ ሜይ 23 1977 እንደ ፈረንጆቹ አቆጣጠር። መይሶን እንዲያውም ከደርግ ጋር ከተቆራረጠ በኋላም እንኳ ያንኑ ቅኝቱን ይዞ ቀጥሏል። መስከረም 7 ቀን 1970 ዓመተ ምህረት ከመንግስቱ ኃይለ ማርያም ጋር ለመታረቅ ገና ተስፋ ያልቆረጠው ነገደ ጎበዜ ለሞንድ ለተባለው ጋዜጣ ጥያቄ አቅራቢ በሰጠው ምላሽ ስለ ቀይ ሽብሩ የቀረቡት ዘገባዎች የዓለም አቀፍ ህብረተሰብን አመለካከት ለመመረስ ሲባል የተጋነኑ ነበሩ ብሏል። አስፈላጊ እርምጃዎች፣ የተጋነኑ ዘገባዎች፣ ኢምፔሪያሊስቶች የቀረቡ የተሳሳቱ ዘገባዎች፣ ቀይ ሽብሩ ይፋፋም እያሉ እርስ በርሳቸው የሚቃረኑ ነገሮችን መይሶንና ደርግ በሚለፈልፉበት ጊዜ ስለ ዓለም አቀፉ ህብረተሰብም ሆነ በጅምላ በመረሸንና በመጨፍጨፍ ፈጥ ለማስተኛት ይረባረቡበት ስለነበረው ስለ አገር ቤቱም ህብረተሰብ አስተያየት ደንታ አልነበራቸውም። በ1970 ዓመተ ምህረት ወደ መጨረሻው አካባቢ በአዲስ አበባ የጅምላ ርሸናው እያበቃ በመላ ኢትዮጵያ ባሉ የገጠር ከተሞች ግን በአፍላነት እየተጋጋመ በመምጣት ላይ ነበር። የጅምላ ግድያ ነበር የቀይ ሽብሩ ገጽታ። አንድ ትውልድ ጠርጎ ለማጥፋት ሆን ተብሎ የተነደፈ ፖሊሲ። ነጻ እርምጃ። ይህ ሌላው የቀይ ሽብር ገጽታ ሲሆን ስሙ በቀጥታ እንደሚያመለክተው በነጻ የመግደል መብት በመያዝ አስፈላጊነት ሳይገቱ ተኩሶ የመብታት መብት ማለት ነበር። ለጥፋት ማስረጃ ማቅረብ፣ ህጋዊ መንገዶችን መከተል በአብዮታውያን ገዳዮች ዘንድ እንደ ቡርዣ የህግ ፍጽምና ይቆጠራል። መይሶን በተግባር ላይ እንዲውል ግፊት ያደረገበት ነጻ እርምጃ የተጀመረው በመስከረም 1969 ዓመተ ምህረት ውስጥ ነበር። በዚህ ፖሊሲ መሰረት ስኳዶች አናርኪስት ነው ብለው የሚጠረጥሩትን ወይም መስሎ የተሰማቸውን ባዩበት እንዲገድሉ መብቱ ተሰጣቸው። ይኸው ፖሊሲ እንደሚፈቅደው በመንገዶች ላይ፣ በቢሮዎች፣ በፋብሪካዎች፣ የትም የት በማንኛውም ጊዜ ተኩስ ሆነ። የስኳድ አባላቱ ከጅፖቻቸው ወይም ከፔዦ መኪኖቻቸው ዱብ ዱብ ይሉና አንዱን ረሽነው ይቀጥላሉ። የሚጠየቅ ጥያቄ የለም። ሰለባ ሆኖ የወደቀው ህፃን፣ ሽማግሌ ወይ ባልቴት፣ ቄስ ወይም ደግሞ ተማሪ ሊሆን ይችላል፣ ግድ አልነበረም። ነጻ እርምጃውን የቀበሌ ስኳዶች የግል ቂም በቀልን ለመወጫ ወይም በሌላ ለማንኛውም በቂ ገንዘብ ከፍሎ ጠላቱን ለማስወገድ ለፈለገ ቅጥረኛ በመሆን ይጠቀሙበት ነበር። ኮረዳዎች ይደፈራሉ፣ ይረሸናሉ። ነጋዴዎች ይዘረፋሉ፣ ይረሸናሉ። ተቀናቃኞች ይገደላሉ። እዚያን ጊዜ የበላይነቱን ይዞ የነበረው አእምሮ ቢስነት በአንድ የለሞንድ ጋዜጠኛ በሚከተለው መልክ ቀርቧል። አንድ ፒያሳ አካባቢ የምትኖር ህመምተኛናት አንድ ማምሻ ላይ ያላትን አንድ ልጅ ወደ ፋርማሲ ላከችው። ወደ ቤቱ ሲመለስ ኮበሉ ከአደባባዩ ደረጃ ላይ በጥይት ራሱ ላይ ተመትቶ ሞተ። ገዳዮቹ ሬሳውን በጫማ ገልበት አርገው አይተው የሟቹን እናት ይቅርታ ሌላ ሰው መስሎን ነው የገደልነው አሏት። እነዚህ እንግዲህ ጨዋነት ያላቸው ገዳዮች መሆናቸው ነበር። ከነጻ አርምጃዊት ባህል ጋር የሚሄድ አልነበረም። አንድ የደርግ አባል ለተሰበሰቡ የቀበሌ መሪዎች መስከረም 24 ቀን አዲስ አበባ ውስጥ ነጻ አርምጃው ወጣቶች ላይ እንዲያተኩር የታሰበ ነው ብሎ እንደተናገረ ይታወቃል። ከፋርማሲ ሲመለስ የተገደለው ኮበልም እንደማንኛውም ሁሉ ኢላማ ለመሆን የሚፈልገውን ያሟላ ነበር። በመሰረቱ ጠቅላላው ፖሊሲ ህሊናን ከመሳት የመነጨ ከመሆኑ የተነሳ የጎንደሩ አስተዳዳሪ ነፍሰ ገዳዩ የደርግ አባል ሻለቃ መላኩ ተፈራ የልዩ ኮማንዶ አዛዥን ይጠራና በጎንደር ከተማ ለግማሽ ሰዓት ነጻ ምጃ ብሎ ያዘው ነበር። ይህንን ትዕዛዝ ተከትለው ኮማንዶዎች ከተማ ውስጥ ይገቡና የተተመነው ሰዓት እስኪሞላ ድረስ ያሻቸውን ማንኛውንም መንገድ ላይ ያገኙትን ይገድሉ ነበር። እንደዚህ ባሉት ጊዜያት ቤት ሰብረው የሚገቡ ቢሆንም ኑሮ የሟች ቁጥር የላቀ በሆነ ነበር። ሻለቃ መላኩ እርምጃውን የሚያዘው ባሰኘው ጊዜ ሲሆን የግድያው ፈንጠዝያ ለምን ያህል ጊዜ መቆየት እንዳለበትም የሚወስደው እንደፈቀደው ነበር። በወቅቱ የነበሩት አቡን ከመላኩ መቅሰፍት ይሰውራችሁ ብለው ያሳረጉት ያለ ምክንያት አልነበረም። መይሶን ይህን ፖሊሲ ከማፍቀሩ የተነሳ ከደርግ ጋር ተጣልቶ ሲለያይ ከደርግ ጥፋቶች አንዱ ከውስጡ ያሉ አድሃሪያን ነጻ አርምጃውን ለማስቆም መሞከራቸው ነበር ብሎ ይከራከር ነበር። ከቤት ቤት ፍተሻ እንደገና የዚህ አርምጃም ሐሳብ የመነጨው ከመይሶን መሪዎች አፍላቂ ምናብ ነበር። ከቀይ ሽብሩ መንገሻ ተጽፎ በፊት ከቤት ቤት ይደረግ የነበረው ፍተሻ ያን ያህል የተጠናከረና በሚገባም የተደራጀ አልነበረም። በቀይ ሽብሩ ስር ከቤት ቤት ፍተሻ አሸሹም ዞራሉ አይነት ነገር ነበር። የተፈለገው ለደንቡ ያህል የሚደረገው ፍተሻ ሳይሆን ይበልጥ ስፋት ላለው ግድያ ሽፋን እንዲሆን ነበር። ፍተሻዎቹ በዘፈቀደ የሚደረጉ ርሽናዎችን፣ ነጻ እርምጃዎችን ያስከተሉ ነበሩ። ተጠርጣሪው ከተገኘ ይገደላል፣ ካልተገኘም ቤት ውስጥ የተገኙት በጅምላ ይገደላሉ። ቢያንስ አንድ ወይም ሁለት አይቀርም። የመጀመሪያው እኔ ነኝ ያለው ከቤት ቤት ፍተሻ መጋቢት 14 ቀን 1964 ዓ.ም ተመረተ ጀምሮ 4 ቀናት ቆየ። ሌላ ደግሞ ሚያዝያ 29 ቀን መጣና 2 ቀናት ቆየ። መስከረም 30 ላይ መርካቶ የሌሊት ፍተሻ ተደርጎ የበርካታ ሰዎችን ሞት አስከተለ። ፍተሻው መጀመሩ ሲገለጽ ቡና ቤቶች በሙሉና የሲኒማ ቤት አዳራሾች ይዘጋሉ። የስኳዶችና የጸጥታ ኃይሎች መኪኖች ካልሆኑ በስተቀር ሌሎች መኪኖች መንገድ ላይ እንዲቀሳቀሱ አይፈቀድላቸውም። ሰው ቤቱ ውስጥ እንዲቆይ የግቢ በሮችና የቤት በሮች ክፍት እንዲሆኑ ይታዘዛሉ። በፍርሃት የሚጨመድድ ጸጥታ ከተማዋ ላይ በሚረብበትና ሰው ጥሏት እንደሸሸ ወና በምትመስልበት ጊዜ ስኳዶችና የጸጥታ ሰዎች ከቤት ቤት እየተንቀሳቀሱ ግድያቸውን ይያያዙታል። የከተማይቱ መውጫዎች ሁሉ በታጠቁ ወታደሮችና እዚህም እዚያም አለሁ የምትለውን ክላንሽኮቭ አንግበው የ800 ያህል ተጠርጣሪ አናርኪስቶች የመታወቂያ ፎቶግራፎችን ይዘው ኬላዎችን በሚቆጣጠሩ የሰደድና የመይሶን ስኳዶች ይዘጋሉ። ፍተሻው በኦፊሴል የሚታወቀው የኢሃፓ ተጠርጣሪዎችን የጦር መሳሪያን፣ የዴሞክራሲ አትሞችን፣ የኢሃፓ የመዝሙር ካሴቶችን፣ የማባሻ መኪናዎችን ወዘተ ለማግኘት ነበር። ሬዲዮው ግን በድል አድራጊነት መንፈስ ይገልጽ የነበረው በፍተሻው ወቅት የቅቤ፣ የማር፣ የማሪያ ቴሬዛ ብሮች ወዘተ መያዝን ነበር። ይህ ሁሉ ደግሞ እንደ ኢሃፓ ክዝን ተደርጎ ነበር የሚቀርበው። በሌላ አነጋገር እየተካሄደ የነበረው የጠራ የነጣ ዘርፊያ ነበር ማለት ነው። ሁሉም ነገር በቅቤ በበርበሬ በጥንታዊ የጥሬ ብር ገንዘብ ፍርቆት ላይ ብቻ ተወስኖ ቀርቶ ቢሆን ኑሮ ምናልባትም ሰው ብዙም ባልገደደው ነበር። ፍተሻዎቹን አሸባሪ ያደረጋቸው በዘፈቀደ የሚደረገው ግድያ ነበር። ከቤት ላልተገኙ ልጆቻቸው ምክንያት ማቅረብ ያልቻሉ ይገደላሉ። አንድ የዲሞክራሲ አስተም ካንድ ሰው ቤት ከተገኘ ምን ያህል ሰው መገደል እንዳለበት የሚወስነው የፍተሻው ቡድን መሪ በታየው ነው። በሁሉም ሁኔታ ግን አንድ ሰው መገደሉ አይቀርም። ፍተሻው ቡድን ኮረዳዎችን ይደፍራል፣ አንዳንዶቹን ሲገድል ሌሎቹን ይምራል። ቤት ውስጥ ገንዘብ ከተገኘ ባለቤቱ ላይ ነፃ እርምጃ ይወሰድና ገንዘቡ በወራሪዎቹ ይወረሳል። የሟቹ ቁጥር ከፍ ያለ ነበር። መንግስት በየቀኑ በሬዲዮ እጅ አልሰጥም ያሉ ጸረ አብዮተኞች ተደመሰሱ እያለ በማውራት በተፈጸሙት ግድያዎች ይፈነድቅ ነበር። ያባ ፍተሻ የሚካሄድበትን ዕለት ቀደም እያለ ለማወቅ ይችል ስለነበር ከቤት ቤት ይደረግ የነበረው ፍተሻ መዋቅሩን ከግምት ውጭ የሆነ ጉዳት አላደረሰበትም። ሆኖም በአሰሳው ወቅት በርካታ የኢሃፓ አባላት ተገድለዋል። በመጋቢቱ ፍተሻ የኢሃፓ አባልና የኢሰማ ሊቀመንበር የነበረው ማርቆስ አጎስ ከወታደሮች ጋር ተታኩሶ የሞተ ሲሆን የኢሃፓ ማዕከላዊ ኮሚቴ አባል የነበረው ተስፋዬ ደበሳይ በመንግስት ስኳዶች በመከበቡ ከፎቅ ህንፃ በመዝለል ራሱን ገድሏል። በኬላዎች ላይ የሚደረጉ ግድያዎችም በዘፈቀደ የሚካሄዱ ነበሩ። ከእንዲህ አይነቶቹ ኬላዎች አንዱ ከነበረው ከአቃቂው ኬላ ላይ ነበር። ነጋየለ፣ መላኩ ማርቆስና ዮሐንስ ብርሃኔ ከአንድ እንግሊዛዊ የዩኒቨርሲቲ መምህር ጋር የተገደሉት። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ትንፍሽ ልውሽ በማትልበትና እኒሁ ስኳዶች ቢያጠፏትም ቢምሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የኢሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያ ሁኔታም ቢሆን ከፍ ያለ ቢሆን እንደፈለጉት ቢሆንም ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ትንፍሽ ልውሽ የማትልበትና እኒሁ ስኳዶች ቢያጠፏትም ቢምሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የኢሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያን ሁኔታም ቢሆን ከፍ ያለ ቢሆንም እንደፈለጉት ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። ግብረ ሰይል ወይም ቶርቸር። በኢትዮጵያ ውስጥ በፖሊስ ወይም በጸጥታ ሰዎች የሚደረግ ምርመራ ለረጅም ጊዜ ከግብረ ሰይል ጋር ተወራራሽ ሆኖ ኑሯል። ጥፋቱን ወዲያውኑ የሚያም ትንሽ መቅመሱ አይቀርም። የማይቀምሱ ጥቂቶች ናቸው። ግን የግብረ ሰይልም አይነት አለው። አጼ ኃይለ ሥላሴ ፖለቲካ አፈንጋጮችን ወይም የተያዙ የሽምቅ ተዋጊዎችን ሚስጥር እንዲያወጡ ለማድረግ በዚሁ ዘዴ ይጠቀሙ ነበር። የተጠረጠረ ሌባ በምርመራ ጊዜ ልምጭ ይቀምሳል። ግን በፖለቲካ ምክንያት እንደታሰሩት የከፋ ግብረ ሰይል አይደርስበትም ነበር። ይህን ሁሉ ቀይ ሽብር ቀየረው። በመሰረቱ በአጠቃላይ የደርግ የግፍ አገዛዝ ነው ይህን ሁሉ የቀየረው። እያንዳንዱ ለግብረ ሰይል ይዳረጋል። ከዚህ ቁም ስቅል ለማምለጥ ያለው ድል አስቀድሞውኑ አለመያዝ ብቻ ነበር። ግብረ ሰይድ የሽብሩ ዘመቻ የማይነጠላካል ነበር። በጣም ጥቂቶች ነበሩ ለማምለጥ በርግጥ እድለኞች የነበሩት። ሽማግሌ ወይም ወጣት ሳይባል ማንኛውም ሰው ነበር ግብረ ሰይድ የሚፈጸምበት። የሶኮነ ተፋተኛ ለውጥ አልነበረውም። ምክንያቱም ግብረ ሰይድ ፈጻሚዎቹ እስረኛውን ብለው በሚወጣላቸው ጊዜ እስረኛው ወይ ሙቷል ወይም ደግሞ ጥፋቱን እያወጣ ነው። ጥፋቱን ስላወጣም ግብረ ሰይድ ፈጻሚዎቹን ያስቆማቸዋል ማለት አይቻልም። ጥፋቱን አምኖም መደብደብ ነበርና ከጥያቄ በፊትም በኋላም አይቀርም። በሚከረፋውና በጣም በተጨናነቀው የቀበሌና የጸጥታ እስር ቤት ክፍሎች ውስጥ በመበስበስ ላይ ያለ የሰው ስጋ፣ የተቆረጡ እጅ እግሮች፣ የተመዳመዱ ጆሮዎች፣ የተፎነኑ አፍንጫዎች፣ የተመዘዙ ጥፍሮች፣ የተጎለጎሉ አይኖች፣ የተጨፈለቁ ብልቶች፣ የተበጣጠሱ የሴት ብልቶች፣ የተቃጠሉ ጀርባዎች፣ የተቃጠለ ጸጉር ምኑ ቅጡ ምስክርነታቸውን እነሆ ይላሉ። እነዚህን የጋርና የዋይታ ክፍሎች ነበር ካስትሮ እውነተኛው አብዮት ብሎ ያሞገሰው እውነተኛው ገጽታ። በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረ ሰይል ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት ያስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አቆርማጅ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲሰፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ ቅጣት ነበር። ህመሙ ይበልጥ እንዲያሰቃይ ግብረ ሰይል አድራጊዎቹ የውስጥ እግር ቆዳውን በካራ ይሸነታትፉና ያንን ቁስሉን ከመግረፋቸው በፊት እንዲነፈርቅ ለሁለት ቀናት ያህል ያቆዩታል። በሌላ ሁኔታ ደግሞ ግርፋቱ የእስረኛውን ቆዳ ሲሰነጣጥቀውና ሲቆስ ጥሬ ጨውና በርበሬ ይነሰንሱበታል ወይንም ሽንት ቁስሉ ላይ ያፈሱበታል። ጭንቅላት ደግሞ ስለታም ጠርዝ ባለው ማስመሪያ ይመታል። ግብረ ስጋዊ ሰይል። ትላልቅ ሴቶችንና ልጃገረዶችን መድፈር የተለመደ አድራጎት ነበር። ከተደፈሩት አንዳንዶቹም የዘጠኝ ዓመት እንቡቃቅላዎች ነበሩ። ከእኩለ ሌሊት በኋላ ሴት እስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳ ግብረ ሰይሉ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረ ሰዶም እንደሚፈጽሙባቸውም ይታወቃል። ወንድ እስረኞችም ፍም እስኪመስል የጋለ ብረት በፊንጢጣቸው በመስደድና ብልታቸው ላይ ወይ አባለ ዘራቸው ላይ ውሃ ወይም አሸዋ የሞላበት ጠርሙስ በማንጠልጠል ግብረ ሰይል ይፈጸምባቸዋል። ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች አፍረተ ስጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት ፍጥስጥሱ ይወጣል። ዝንጠላ። በስለታም ካራ የክንድና የጭንን ቆዳ መገፈፍን፣ ጥፍሮች መዞ ማውጣትን፣ ጣቶችን በትንንሹ መከታተፍን፣ አፍንጫና ጉንጭን በፒንሳ መቦጨቅን፣ የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን፣ የሴትን የጡት ውልብልቢት መቁረጥን፣ ጸጉርን፣ ጀርባን፣ ሆድን በእሳት መለብለብን ያጠቃልላል። ባንዳን ሁኔታዎች እጅግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ወጥቶ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቆስለኞቹም ጣንብተው እና የጋር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የሕክምና እንክብካቤ አልነበረም። በላይ ሰብዕነት አስደንጋጭ ይመስል ይሆናል ነውም። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ስጋ የሚበሉት ግብረሰይ ፍጻሜዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ የጠቀስነው የልጃቸውን የተከታተፈ አባለዘር እንዲበሉ የተገደሉት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ስጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሯዊ ግብረሰይፍ ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረሰይፍ ሲካሄድባቸው እንዲመረከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረሰይፍ እንዲያዩ ይደረጋል። ፍንክች አለል ያለ እስረኛ ወላጆች ከፊቱ ቀርበው ግብረሰይፍ ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገጥ የማስመሰል ርሸናዎች ይካሄዳሉ። በዚህ የአዲስ አበባው ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረሰይፍ ቁምስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረሰይፍ በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረሰይፍ እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4 ተኩል ሜትር በ4 ተኩል ሜትር ስፋት ባላት ክፍል ውስጥ ከ50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥግ ይዛ የምትገኝ አንድ ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረሰይፍ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረሰይፍ የሚፈጸመው የትም ነበር። የጋረመኔነት ይታይባቸው የነበሩ ቦታዎች የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርግ አባላት ይስተናበሩ የነበሩ 3ኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። ግብረሰይፍ ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች፣ ወታደሮች በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነፃ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረ ሰይ ፈጻሚዎቹ ምንም እንኳን አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ከግብረ ሰይ ፈጻሚዎቹ ጥቂቶችም ፍዳ ያበሏቸው እንደነበሩ ጥቂቶች ሁሉ እነሱም ለስደት በቅተዋል። የ8 አመት ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይተረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጉንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደብቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረ ሰይ ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜው 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን ሲሳይ ዓለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናቸው በመባል ነበር። በተደጋጋሚም ግብረ ሰይ ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። ያለማየው ስቃይ ግን ተራዘመበት። ላላ ልብሱን እንዲያወል ከተደረገ በኋላ እርቃነ ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። የተቃጠለው አካሉ ምንም ሕክምና ሳይደረግለት ፈትቶ ከጥቂት ቀናት በኋላ ሞተ። ባርዳር ብርሃኔ ኪዳኔ የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሞቷል። መኖሪያዋ ኤራ አካባቢ አዲስ አበባ እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረ ሰይ ተፈጽሞባታል። ሁለቱ ጡቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሞታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረ ሰይ ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ክልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረ ሰይ ባለሟሎች ክፉኛ ተደብድቦ ከምና ባለማግኘት በደረሰበት ቁስል ለሞት በቅቷል። እድሜዋ 25 ዓመት መኖሪያዋ ዳባት የነበረ እታገኝ ብርሃኑ የአምስት ወር ነፍሰ ጡር ነበረች ስትያዝ። ግብረ ሰይ ተፈጽሞባት ከመገደሏና አውራ ጎዳና ላይ ከመጣሏ በፊት በእርግጥ ሕይወት ነበራት ብሎ ለመናገር አያስደፍርም ነበር። ከእሷ ሬሳ ጋር ፈንቱ ገላው የተባለ የሌላ እስረኛ የተቆራረጠ ሬሳ አብሮ ለትርኢት ቀርቧል። ጎንደር ውስጥ መምህር የነበረው የ34 ዓመቱ ዮናስ አዲሱ ለዘብ ያለ የፖለቲካ አመለካከት ነበረው። ታዲያ ተያዘና የኢሃፓ ከፍተኛ መሪ ነህ በሚል ተከሰሰ። ለሳምንታት ሰሞች መዋቅርና የመደበቂያ ቦታዎች እንዲያወጣ ግብረ ሰይ ተፈጸመበት፣ ግን ሊያወጣ አልቻለም። በኋላም ከወገቡ በታች ሽባ ሆኖ ከተለያዩ የህመም መንስኤዎች ይሰቃይ ጀመር። ባለስልጣኖች ለሽልማት የሚያበቃውን ዋናውን ይዘናል ብለው አስበው ነበርና ወደ ሆስፒታል ወሰዱት። እዚያም እጆቹና እግሮቹ ካልጋው ጋር ተጠፍረው ሕክምና ተደረገለት። ቆየት ብሎም ሌላ ስረኛ ዮናስ የሃፓ ከፍተኛ አመራር እንዳልነበረ የጸጥታ ሰዎችን ሊያሳምናቸው ቻለ። ከቀን 1969 ዓ.ም ተብረት ዮናስ ከሆስፒታል በቃሬዛ እንዲወጣ ተደርጎ መቃብር ውስጥ ተወረወረ። በህይወታቸው ከተቀበሩት ጥቂት የሽብር ሰለባዎችም አንዱ ሆነ። ኢብራሂም ዘለቀ፣ ሐሰን መሐመድ፣ አሰፋ ጀማነ፣ ሞገስ በላይ፣ ታደሰ አያሌው፣ ሰርጎ ሙሄ፣ ሽታሁን እስጢፋኖስ፣ መላኩ ወልደ ትንሳይ፣ ገብረ ጻድቃን ኃይሌና ቁጥር የሌላቸው ሌሎች አረመኔያዊ ግብረሰይል ተፈጽሞባቸው ተረሽነዋል። ዮሴፍ አዳነ አከርካሪ አጥንቱ በግብረሰይል ከተሰበረ በኋላ አያሌ የቁም ስቅል ተቀብሎ መዳረሻው እንደጠፋው እንደ ፍቅሬ ዘርጋው እሱም የት እንደደረሰ የሚያውቅ የለም። ዳብታሙ አንዳርጋቸውና እንደ አልማዝ ታደሰ ያሉ ልጃገረዶች እጅግ ጭካኔ በተመላበት ግብረሰይል ከተፈዳዩ በኋላ ሞት ገላግሏቸዋል። ሽብሩ በመንግስቱ ያመጻ አውታራትና በስኳዶቹ ሳምቆ የነበረውን ጭካኔና ወሬነት እንዳለ በአደባባይ እንዲወጣ አደረገው። ለትርኢት ተብሎ ሬሳዎች አውራ ጎዳና ላይ ሲወረወሩ የግብረሰይል ፈጻሚዎቹን አውሬነት ማየት ይቻል ነበር። ይኸው አሰቃቂ ግብረሰይል አሁንም በህዝባዊ ዲሞክራሲያዊው መንግስት እስር ቤቶች ውስጥ እየቀጠለ ነው። የሬሳ ትርኢት። ይህ የቀይ ሽብር የብቻው የሆነ የራሱ ፈጠራ ነበር። ሐሳቡ ከሶቪየቶችና ከምስራቅ ጀርመን አማካሪዎች የመጣ ነው የሚሉ አሉ። ለሁሉም ግን መንግስቱ ያን ተቀብሎ ስራ ላይ መዋሉ ራሱ አረመኔነት ነው። እስር ቤት ውስጥ የሞቱ፣ ግብረሰይ ሲፈጸምባቸው የሞቱ፣ በነጻ እርምጃ የሞቱ ሰዎች በደም የተበከሉና ዝንጥልጥላቸው የወጣ ሬሳዎች በመስቀለኛ መንገዶች ላይ፣ በዋና አውራ ጎዳናዎች ላይ ቤቶች አጠገብ ይጣሉና ለአንድ ቀን ትርኢቱ ነው ይታያሉ። ማንም ወላጅ የዘመዱን የልጁን ሬሳ ማንሳት አይችልም። ማንም ሰው ማልቀስ አይችልም። እንዲያውም የቀበሌ ነዋሪዎች እንዲሰበሰቡ ተደርጎ እንዲህ እያሉ መስፈን ይገደዳሉ። አቤት አቤት ደስ ማለቱ፣ የአናርኪስት ደም ሲፈስ ማየቱ። በሌላ ጊዜ ደግሞ መኢሶን ያሰለጠናቸው ወጣቶች ከትርኢቱ ቦታ እንዲመጡ ይደረግና ከላይ የተጠቀሰውን ወይም እሱን መሰል ዘፈን እንዲዘፍኑ ይደረጋል። ሬሳ ለትርኢት ይቀርብ የነበረበት ምክንያት ህዝቡን ቀልብ ለመግፈፍ፣ ውርደት ለማልበስና ምንም መፈናፈን የማይቻል ደካማ አድርጎ ራሱን እንዲመለከት፣ የመንግስትን ኃያልነት ደግሞ አግኖ እንዲያይ ለማድረግ ነበር። በርካታ ወላጆች ልጆቻቸውን ከአውራ ጎዳና ላይ ወድቀው ተበጣጥሰውና ሙተው በማየት አእምሯቸውን ስተው እብዶች ሆነዋል። ለሞቱት ሊያለቅሱም ሆነ ሬሳቸውን ሊቀብሩ ባለመቻላቸው ከባድ ሐዘን ውስጥ ወድቀዋል። ተገድለው መንገድ ላይ ተጥለው ይሆናል በሚል ወገኖቻቸውን ፍለጋ ከቀበሌ ወደ ቀበሌ በመኳተል ወላጆች ክፉኛ ተሰቃይተዋል። ይበልጥ አስደንጋጭ እንዲሆን ሬሳዎች ሆን ተብሎም ይበጣጠሱ ነበር። አንዳንዶቹ አንገታቸው፣ ሌሎች ደግሞ እጅ እግራቸው ይቆረጣል። በአንዳንድ ሁኔታዎች የተቆረጡ እጆች ከግንባር ላይ በምስማር ይቸነከራሉ። አብዛኛው ሁኔታ አናርኪስት ነበርኩ ወይም ቀይ ሽብሩ ይፋፋም የሚል መልእክት ያለው ጽሑፍ ሬሳዎቹ ላይ ይቸነከራል። ውሾችም ተገድለው እኔም አናርኪስት ነበርኩ የሚል መልእክት የያዘ ጽሑፍ ለማሾፊያ ተቸንክሮባቸው በሰው ሬሳ አጠገብ ይጣላሉ። ማታ ማታ የማዘጋጃ ቤት መኪኖች ሬሳዎችን ሰብስበው በማይታወቅ የጅምላ መቃብር ውስጥ ይደፏቸዋል። የተበጣጠሰ ሬሳን ለትርኢት ማቅረብ የአረመኔያዊ ሽብር አንዱ አጸያፊ ገጽታው ሲሆን፣ ግልጽ በሆነ መንገድ የመንግስቱ ኃይለማርያምን አምባገነናዊ መንግስትና የመይሶን ባልደረቦቹን ኢሰብአዊና አረመኔያዊ ባህሪ አመልክቷል። የሬሳ ሽያጭ። ከመስከረም 1968 ዓ.ም ጀምሮ ምኒልክ ሆስፒታል ውስጥ አዲስ አበባ በሽብሩ የወደቁ ሰዎች ሬሳ ላይ በላዩ ይቆለል ነበር። የተጨነቁ ወላጆች የልጆቻቸውን ሬሳ ከቁልል ውስጥ ለመፈለግ ከውጭ በር ይሰለፋሉ። ተለይቶ የታወቀውን ሰው ሬሳ ለማውጣት ቁልሉን ለሚያወርዱ አዲስ የሥራ መስክ ተከፍቶ ነበር። ማንም ሰው የሚፈልገውን ሬሳ በነፃ አይወስድምና ገዳዮቹ መንግሥት ይይቱን በነፃ ያገኘዋል የሚል አባባል ነበራቸው። የሚፈልገውን ሬሳ ከእጁ ለማስበገባት የሚፈልግ ሰው የጥይት ዋጋ እየተባለ የታወቀውን መክፈል ይገደዳል። የተቆረጠ ዋጋ አልነበረም፣ ግን በአጠቃላይ ክፍያው የሚያሰላው ሬሳውን በበሳሳው የጥይት መጠን ነበር። እድለኛ አባት ልጁ ባንዲት ጥይት የሞተበት የሞተችበት ነበር። በጸሐፊው በኩል የሚያስነውር ቀልድ ውስጥ ለመግባት ሳይሆን ወላጆች በእውነቱ ይሰማቸው የነበረውን ለመግለጽ ነው። ምንም እንኳ የሬሳ ሽያጩን ሐሳብ ያቀረበው ባይታወቅም እንኳ ፈጠን ያለ ገቢ ያመጣ የንግድ ሥራ ነበር። ውሎ አድሮ ወላጆች መክፈል እምቢ ሲሉና ብዙዎች የገደላችኋቸው እናንተው ናችሁ ብሏቸው አሉ፣ ሬሳ ለትርኢት ማቅረብ ሰፋ ያለ ትኩረት እየሳበ ሲመጣ ሽያጩ ቀነሰ። አጋልጥ ተጋለጥ። የሶቪየት ሰበካ ሀገሮች የሽብር ጠበብት በብዛት ኢትዮጵያ ውስጥ ከገቡ በኋላ የማጋለጡ ተግባር የቀይ ሽብሩ አይነተኛ ገጽታ መሆኑ አጋጣሚ አልነበረም። በቀይ ሽብሩ ወቅት የሚከተሉት መልኮች ነበሩት። አንድ፣ ራስን ማጋለጥ። ይህ በእስር ቤት ውስጥ ግብረ ሰይል በሚፈጸምበት ወቅት ወይም ሕዝብ በተሰበሰበበት የሚደረግ ነበር። የተያዙ ተጠርጣሪዎች በልዩ ልዩ ወንጀሎች ይከሰሱና የኢሃፓ አባል ወይም መሪ መሆናቸውን እንዲያጋልጡ ይጠየቃሉ። ተጋልጠሃልና ራስክን አጋልጠህ ከሞት ብትተርፍ ይሻልሃል የሚል ነበር የተለመደ ማግባቢያቸው። ቀደም ሲል ያስለፈለፏቸውን የተረቱ እስረኞች ወይም ከኢሃፓ ተገንጥለው ወደ ደርግ የገቡ አንጃዎችን ያመጡና ያጋልጥ ዘንድ እንዲያግባቡት ያደርጋሉ። የዚህ ሁሉ ምጸት ግን ከግብረ ሰይሉ የዳኑ መስሏቸው ራሳቸውን ያጋለጡ በኋላ በግብረ ሰይል መሰቃየታቸውና እንዲያውም መረሸናቸው ነበር። በሕዝባዊ ስብሰባዎች የተሰበሰበ ሕዝብ በሰደድና በመኢሶን በታጠቁ ቡድኖች ተከቦ የደርግ ወይም የመኢሶን ካድሬ እየተነሳ ሰው ራሱን እንዲያጋልጥ ለረጅም ጊዜ ይደነፋበታል። ከማጋለጥ የተቆጠቡ ሞት እንደሚጠብቃቸው እየተገለጸ ይዛትባቸዋል። ራስህን ካጋለጥክ ግን በኋላ ከተጋለጥክ ወይ ስምህ አብሮ በያዝነው ዝርዝሩ ላይ ከተገኘ ነፃ እርምጃ ይወሰድብሃል ይባላል። ካድሬዎቹ የኢሃፓ አባላትና ደጋፊዎች ወይም ዴሞክራሲያን አንድ ጊዜ እንኳ ያነበቡትን ሰዎች ዝርዝር ያላቸው በማስመሰል ያሞኛሉ። ሰውም ደንግጦና ግራ ተጋብቶ ራሱን ያጋልጣል። ዴሞክራሲያ አንድ ጊዜ አንብቤያለሁ። የኢሃፓ ደጋፊ ነው ብዬ ጠርጥሬያለሁ፣ ግን ምንም አላልኩም። ከአናርኪስት ጋር ተነጋግሬያለሁ፣ ወዘተ ወዘተ። እነዚያ ራሳቸውን ያጋለጡ ተይዘው በፍጥነት ይወሰዳሉ። በአንድ ቀን ብቻ በግንቦት 1970 ዓ.ም ጎንደርና ጥቂት ሌሎች ክፍለ ሀገር ከተሞች ውስጥ 6000 ሰዎች ራሳቸውን አጋልጠዋል። 2. ሌሎችን ማጋለጥ። አንድ እስረኛ የሚያውቃቸውን የሌሎች አናርኪስት ስሞች እስኪሰጥ ድረስ ግብረ ሰይል ይፈጸምበታል። ብዙዎቹ አሰቃቂውን ግብረ ሰይል መቻል ያቃታቸው ሌሎችን ያጋልጣሉ። ከራሳቸው መከራ ለመላቀቅ ዝም ብለው እውቂያ ይሰጣሉ። በሌሎች በመጋለጣቸው የተነሳ የተያዙ ሰዎች ግብረ ሰይድ ይፈጽሙባቸዋል። ሌሎችን እንዲያጋልጡ ይገደዳሉ። እንዲያ እያለ ዙሪያ ጥምጥም ውስጥ ይሽከረከራል። ሌሎች የማጋለጥ ተግባር በቀበሌዎች፣ በፋብሪካዎች ወዘተ፣ የሕዝብ የማጋለጥ ስብሰባዎችም ይካሄዳል። ሕዝቡ አናርኪስቶችን እንዲያጋልጥ ይታዘዛል፣ ይገፋፋል። ልጆች ወላጆቻቸውን እንዲወነጅሉ ተደርገዋል። አንዳንዶች የግል ጠላቶቻቸውን በንግድ ወይ በፍቅር ጉዳይ ወደረኛ የሆኗቸውን ለማጋለጥ ሁኔታውን ተጠቅመውበታል። ከዚህም የተነሳ ቁጥር የሌላቸው ከያፓ ጋር ምንም ግንኙነት እንዲህ አይነቱ ወጥመድ እየተጠመደባቸው ተመስተዋል። በሕዝብ ውስጥ የፍርሃትና የእርስ በርስ መጠራጠር መንፈስ ረበበ። ማንም ማንንም ሊያምን አልቻለም። ወጣቱ ልጅ እናቱን ሊያጋልጥ ይችላል። ሰራተኛዋ ቀጣሪዎቿን ልትወነጅል ትችላለች። ምርጫው ከባድ መጨነቅ መጠበብ የነበረበት ነበር። ራስህን ካላጋለጥክ ሌላው ያጋልጥሃል፣ ሌሎችን ካላጋለጥክ ግብረሰይል ወይም ሞት ይጠብቅሃል። ተጨማሪው ችግር ደግሞ ሌሎችን ስታጋልጥ ራስህም የነሱ አባሪ ተደርገህ ስለምትወሰድ ከቅጣት አታመልጥም። የጀገኑቱ መላ በመምታት ለሚደረገው ማጭበርበር ራሳችንን አናዋረድም ብለው ሌላውን አያጋልጡም። አንዳንዴም ሌሎችን ለማዳን በመሞከር በራሳቸው ላይ ይደፈድፋሉ። በአንጻራዊ ደረጃ ደከም ያሉቱ እዚህ ላይ ዳኝነት መስጠታችን አይደለም፣ ማን ይናገር የነበረ ነውና እዚያው ነበልባል ውስጥ ከነበረው የበለጠ ማን ሊዳኝ ይችላል? ሌሎችንም ራሳቸውንም ያጋልጣሉ። እንዲያ በማድረጋቸው የሌሎችንም የራሳቸውንም ጋር ያስረዝማሉ። ሌሎችን አጋልጠው ርሽናቸው እንዲፋጠን ያስደረጉ ብዙ እስረኞች እስከ 1974 75 ዓመተ ምህረት እንኳን ከእስር ቤት የተወሰዱ በሚስጥር ተገለዋል። ለምሳሌ በአዲስ አበባ፣ በጎንደር፣ በደሴ፣ በጅማ፣ በመቀሌና ሐረር። ቀይ ሽብሩ መላ ሀገሪቱን ይህ ነው ተብሎ ሊገለጽ የማይችል ፍርሃትና በቀላሉ የማይሽር የአእምሮ ቁስል ቁራኛ አድርጓታል። ሽብር የሚለው ቃል አሁን ብዙ ሰው ላይ ፍርሃት ይለቃል። ሽብር ሲባል የሚታያቸው ቀዩ ሽብር ነውና የደረሰው ሞት ቢሉ ሞት አይደለም፣ ህመም ወይ ውርደት ብቻም አይደለም፣ ከዚህ ሁሉ በላይ ነበር። የህዝብን መንፈስና ቅስሙን ሰብሮ ወኔውን ሰልቦ አሜን ብሎ የመታዘዝን ብቻ ከሚያውቅ ከግዑዝ ፍጥረት ደረጃ ለማውረድ ሆን ተብሎ የተደረገ ሙከራ ነበር። አንድ ሰው ቀዩ ሽብር የተነጣጠረው ህይወት ባላቸው ላይ ነው ብሎ የጻፈው እውነት ነበረው። ዓላማው ለተቃውሞ አሻፈረኝ ለማለት የሚከፍሉትን ዋጋ ለማሳየት ህይወት ያላቸውን መዳመጥ ነበር። ለብዙ ጊዜ ብዙ አመጻን ላየች ኢትዮጵያ እንኳ ቀይ ሽብር ከልክ ያለፈ ነበር። የተካሄደበት መንገድ መጠኑ አረመኔያዊነቱ ሊታለም ከሚችለው ውጭ ነበር። ቀዩ ሽብር ሲተረጎም የግፍ፣ የግድያ፣ አረመኔያዊ ግብረሰይል፣ የሬሳ መበጣጠስ ጭፍጨፋ፣ ግብታዊ ርሸና፣ እስከነ ህይወት መቅበር፣ አባትን በልጅ ልጅን በአባት ማወነጃጀት፣ ጥርጣሬን ማሰራጨት፣ ፍርሃትና ተስፋ መቁረጥ ነበር። እነዚያ ይህን ሁሉ ጸዋት ወመከራ የተቀበሉት በውስጡ ተቀቅለው ያለፉት ናቸው። በአእምሮ ላይ የቀረጸውን ሽብር ቢያንስ በይፋ አቁሟል ከተባለ ብዙ ዓመታት በኋላ እንኳ ህዝቡ ጨምድዶ የያዘውን ትክክለኛ ስሜት ሊገመግሙ የሚችሉ። በሽብሩ ወቅት ሞት ድንገት ከመጣ ትልቅ ግልግል ነበር። የብዙ እስረኞች ወላጆችና ቤተሰቦች ራሳቸውን ገድለዋል። በርካታ የሀፓ አባላት የመርዝ እንክብል በመዋጥ ራሳቸውን አጥፍተዋል። ሌሎቹም የተባይ መርዝ በመጠጣት ሙተዋል። ከመያዝና በእርግጥም ተከትሎ በሚመጣው በተጓተተና በተራዘመ ጋር ከመሞት ፈጣን ሞት የተመረጠ ነበር። ደጉ ግብረሰይል ፈጻሚ ደብድቦ አእምሮን የሚያስትና ፈጥኖ የሚገድል ነበር። እንደ አምሳለቃ ተሾመ አይነቱ ግደለን ብለው እንዲለምኑት የሚያደርግና ይበልጥ እንዲሰቃዩ በህይወት ጠርዝ ላይ የሚያቆየው ነበር። ቋሚ ይበልጥ ስለሚሰቃይ ሞት ግልግል ነበር። በአንድ ቀን ወይም በሳምንት ውስጥ ልጅ አልባ መሆናቸውን ያዩ ወላጆች አንድዬ ልጇ ቁም ስቅሉን ሲቀበል የተመለከተች እናት ወንድሟም በአሰቃቂ ሁኔታ ለገደለው መንግስት የውዳሴ መዝሙር እንድትዘምር የተገደደች እህት እጅግራቸውን አጥተው ዱሻቸውን እያሳዩ እስር ቤት ያሉት ለዕውርነት የተዳረጉት በግብረ ሰይል አምሯቸውን የሳቱትን ወጣቶች የሚንከባከቡ ወላጆች ወዘተ ወዘተ የቁም ስቃይ ለቋሚዎች ቀዩ ሽብር ከሞት የከፋ ትርጓሜ ነው የነበረው። ቀዩ ሽብር ጨቋኙ ገዢዎች የስልጣን ጥማቸውን ለማርካት እስከ ምን ያህል የዝግጠት ደረጃ ሊወርዱ እንደሚችሉ አሳየ። የወላወሉና ሌሎችን ተቆመው ወደ እርግጠኛ ሞት የሰደዱ ብዙዎችን አፍረት አለበሳቸው። ጥቂቶች ምሁራን በመንግስት ከተቀጠሩት ማይማን ገዳዮች ያልተሻሉ ያውም ባይብሱ ሆነው በመገኘታቸው ለምሁራን የነበረውን አክብሮት አጎደፈው። ቀዩ ሽብር በተግባር ሲውል ሀገሪቱ ልትወጣውና ልትፈቀው ብዙ አመታት የሚፈጅባት ጉዳት አደረሰባት። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Yeah.
Amla